የሐዋርያት ሥራ ምዕራፍ 21 ከእነርሱ ከተለየን በኋላ በመርከብ ተሳፈርንና በቀጥታ ቆስ ወደምትባል ደሴት ሄድን። በማግስቱም ወደ ሩድ ደሴት ደረስን። ከዚያም ወደ ጳጥራ ከተማ ሄድን። እዚያም ወደ ፊንቄ አገር የምትሄድ መርከብ አገኘንና በእርሷ ተሳፍረን ጉዞአችንን ቀጠልን። የቆጵሮስን ደሴት በስተግራችን ትተን ወደ ሶርያ አገር ተጓዝንና ወደ ጢሮስ ወደብ ሄድን። ምክንያቱም መርከቢቱ ጭነቷን እዚያ ማራገፍ ነበረባት። እዚያ አማኞችን ፈልገን አገኘንና ከእነርሱ ጋር 7 ቀን ቆየን። እነርሱም በመንፈስ ቅዱስ ተመርተው ጳውሎስን ወደ ኢየሩሳሌም አትሂድ ብለው ነገሩት። እዚያ የምንቆይበት ጊዜ ሲያልቅ ተለይተናቸው ጉዞአችንን ቀጠልን። ሁሉም ከሚስቶቻቸውና ከልጆቻቸው ጋር ሆነው እስከ ከተማው ውጪ ድረስ ሸኙን። በባሕሩም ዳር ተንበርክከን ከጸለይን በኋላ ተሰነባበትን። ከዚህ በኋላ እኛ በመርከብ ስንሳፈር እነርሱ ወደ ቤታቸው ተመለሱ። ከጢሮስ ተነስተን የባሕር ጉዞአችንን ከጨረስን በኋላ ወደ ጴጤሌማይስ ደረስን። እዚያ ከአማኞች ጋር ተገናኝተን ሰላምታ ከተለዋወጥን በኋላ ከእነርሱ ጋር 1 ቀን አሳለፍን። በማግስቱ ከዚያ ወጥተን ወደ ቂሳርያ ሄድን። እዚያ ከ7ቱ ዲያቆናት አንዱ ወደ ሆነው ወደ ወንጌላዊ ፊልጶስ ቤት ገባንና ከእርሱ ጋር ተቀመጥን። እርሱ ትንቢት የመናገር ስጦታ ያላቸው 4 ያላገቡ ሴቶች ልጆች ነበሩት። ለብዙ ቀኖች እዚያ በተቀመጥንበት ጊዜ አጋቦስ የሚባል ነቢይ ከይሁዳ አገር መጣ። ይህ ነቢይ ወደ እኛ ቀረበ። የጳውሎስን መታጠቂያ ወስዶ የገዛ እግሮቹን አሰረና መንፈስ ቅዱስ የዚህን መታጠቂያ ባለቤት በኢየሩሳሌም ያሉ አይሁዳውያን እንደዚህ አስረው ለአረማውያን አሳልፈው ይሰጡታል ይላል አለ። ይህንን በሰማን ጊዜ እኛም እዚያ የነበሩ ሰዎችም ጳውሎስ ወደ ኢየሩሳሌም እንዳይሄድ ለመን ነው። ጳውሎስ ግን እንደዚህ እያለቀሳችሁ ስለ ምን ልቤን በሐዘን ትሰብሩታላችሁ? እኔ ስለ ጌታ ኢየሱስ ስም በኢየሩሳሌም ለመታሰር ብቻ ሳይሆን ለመሞትም ዝግጁ ነኝ ሲል መለሰ። ምክራችንን አልቀበልም ባለን ጊዜ እንግዲህ የእግዚአብሔር ፈቃድ ይሁን ብለን ተው ነው። እዚያ ጥቂት ቀኖች ከቆየን በኋላ ዕቃችንን አዘጋጅተን ወደ ኢየሩሳሌም ሄድን። በቂሳርያ የነበሩ አንዳንድ አማኞችም አብረውን መጡ። እነርሱም በምናሶን ቤት እንድንቀመጥ ወደ ምናሶን መሩን። ይህ ሰው ቀደም ብሎ ያመነ የቆጵሮስ ተወላጅ ነበር። ኢየሩሳሌም በደረስን ጊዜ አማኞች በደስታ ተቀበሉን። በማግስቱ ጳውሎስ ከእኛ ጋር ወደ ያዕቆብ ሄደ። የቤተ ክርስቲያን ሽማግሌዎች እዚያ ነበሩ። ጳውሎስ ለሁሉም ሰላምታ ከሰጠ በኋላ በእርሱ አማካይነት እግዚአብሔር በአረማውያን መካከል ያደረገውን ሁሉ አንድ ባንድ ተረከላቸው። ይህን በሰሙ ጊዜ ሁሉም እግዚአብሔርን አመሰገኑ። ጳውሎስንም እንዲህ አሉት፣ ወንድም ሆይ በብዙ ሺህ የሚቆጠሩ አማኞች በአይሁዳውያን መካከል እንዳሉና ሁሉም ለሙሴ ሕግ ቀናተኞች እንደሆኑ ታውቃለህ። አንተ በአረማውያን መካከል የሚኖሩትን አይሁዳውያን ሁሉ ልጆቻችሁን አትግረዙ ወይም ሥርዓቶችን አትፈጽሙ እያልክ በማስተማር የሙሴን ሕግ እንዲሽሩ ታደርጋለህ እየተባለ የሚወራውን ሰምተዋል። እንግዲህ ምን ማድረግ ይሻላል? መምጣትህን በርግጥ ይሰማሉ። ስለዚህ እኛ የምንልህን አድርግ። በእኛ መካከል ስዕለት ያለባቸው 4 ሰዎች አሉ። እነርሱን ውሰድና ከእነርሱ ጋር ሆነህ ራስህን አንጻ። ጠጉራቸውንም እንዲላጩ ለቤተ መቅደስ የሚሰጠውን የመማ ገንዘብ ክፈልላቸው። ይህን ብታደርግ በአንተ ላይ የተወራ ሁሉ ከንቱ መሆኑንና አንተም ራስህ የሙሴን ሕግ ፈጻሚ መሆንህን ሁሉም ያውቃሉ። አማኞች ስለሆኑት አረማውያን ግን ለጣዖት በመሰዋቱ ምክንያት የረከሰ ምግብ አትብሉ፣ ደምም አትብሉ። ሳይታረድና ደሙ ሳይፈስ ታንቆ የሞተ እንስሳ አትብሉ። ከዝሙት ራቁ የሚለውን ውሳኔ የያዘ ደብዳቤ ጽፈን ልከንላቸዋል። ከዚህ በኋላ ጳውሎስ ሰዎቹን ወሰደና በማግስቱ ከእነርሱ ጋር ሰውነቱን አነጻ። የሚነጹባቸው ቀኖች ምን ያህል እንደሆኑና ስለ እያንዳንዱ የሚሰጠው የመባ ገንዘብ የሚከፈልበት ጊዜ መቼ እንደሚሆን ለማስታወቅ ወደ ቤተ መቅደስ ገባ። 7ቱ ቀን ሊፈጸም ሲቃረብ ከእስያ የመጡ አይሁዳውያን ጳውሎስን በቤተ መቅደስ በማየታቸው ሕዝቡን ሁሉ አሳድመው ያዙት። የእስራኤል ሰዎች ሆይ እርዱን፣ ሕዝባችንንና ሕጋችንን ይህንንም ስፍራ እየተሳደበ በየአገሩ ያለውን ሕዝብ ሁሉ የሚያስተምር ይህ ሰው ነው። ይህም አልበቃ ብሎት አረማውያንን ወደ ቤተ መቅደስ በማስገባት ይህን የተቀደሰ ስፍራ አርክሷል እያሉ ጮኹ። ይህንንም ያሉበት ምክንያት ከዚህ ቀደም የኤፌሶንን ተወላጅ ጥሮፌሞስን ከእርሱ ጋር በከተማ አይተውት ስለነበር እርሱን ጳውሎስ ወደ ቤተ መቅደስ ይዞት የገባ መስሏቸው ነበር። ከተማዋ በሙሉ ታወከች። ሕዝቡም ሁሉ እየሮጡ በአንድነት መጡና ጳውሎስን ይዘው እየጎተቱ ከቤተ መቅደስ አወጡት። የቤተ መቅደሱ በሮችም ወዲያውኑ ተዘጉ። ሰዎቹ ጳውሎስን ሊገድሉት በፈለጉ ጊዜ የኢየሩሳሌም ከተማ በሙሉ ታውካለች የሚል መልእክት ለሮማውያን ጦር አዛዥ ደረሰ። ስለዚህ እርሱ ወታደሮቹንና የመቶ አለቆቹን አስከትሎ በፍጥነት እየሮጠ ወደ ሰዎቹ ሄደ። ሰዎቹም አዛዡንና ወታደሮቹን ባዩ ጊዜ ጳውሎስን መደብደብተው አዛዡም ቀርቦ ጳውሎስን ያዘውና በሁለት ሰንሰለት እንዲታሰር አዘዘ። ከዚህ በኋላ ማን መሆኑንና ምን እንዳደረገ ለማወቅ ፈልጎ ጠየቀ። ህዝቡም አንዳንዶቹ አንድ ነገር ሲሉ ሌሎች ሌላ ነገር ይሉ ነበር። አዛዡ ከህዝቡ ጮህ የተነሳ እርግጠኛውን ነገር ለማወቅ ስላልቻለ ጳውሎስን ወደ ወታደሮቹ ሰፈር እንዲወስዱ ታዘዘ። ጳውሎስ ወደ ደረጃው በደረሰ ጊዜ ህዝቡ ሁሉ በብርቱ ቁጣ ተነሳስቶ አደጋ ሊያደርስበት በመፈለጉ ወታደሮቹ ተሸክመው ሄዱ። ህዝቡም ግደሉት እያሉ በመጮህ ይከተሉት ነበር። ወታደሮች ወደ ሰፈራቸው ሊያስገቡት በቀረቡ ጊዜ ጳውሎስ የጦር አዛዡን አንድ ነገር እንድነግርህ ፈቅድልኛለህን አለው። አዛዡም የግሪክ ቋንቋ ታውቃለህን? ታዲያ አሁን በቅርቡ በጥብጥ አስነስቶና 4000 ነፍሰ ገዳዮች ይዞ ወደ በረሃ የሸሸው ግብጻዊው አንተ አይደለህምን አለ። ጳውሎስም እኔ በቅልኪያ በመትገኘውና ዝነኛ በሆነችው በጠርሴስ ከተማ የተወለደ አይሁዳዊ ነኝ፣ እባክህ ለህዝቡ እንድናገር ፈቅድልኝ አለው። እንዲናገር በፈቀደለት ጊዜ ጳውሎስ በደረጃ ላይ ቆሞ ህዝቡ ዝም እንዲል በእጁ ጠቀሰ። ህዝቡ ጸጥ ባለ ጊዜ በዕብራይስጥ ቋንቋ እንዲህ ሲል መናገር ጀመረ።